የቀድሞው የጋና ፕሬዝዳንት ጆን ድራሃማኒ ማሃማ ለሁለተኛ ጊዜ በመመረጥ ታሪክ ሰርተዋል። ገዢው ፓርቲ የኢኮኖሚ ቀውሶች አያያዙን ያልወደዱለት መራጮች በድምጻቸው የጠጡት ሲሆን ፓርቲው ትናንት መሸነፉን ተቀብሏል። የገዢው የአዲሱ የአርበኞች ፓርቲ ፕሬዝዳንታዊ እጩ ምክትል ፕሬዝዳንቱ ማሃማዱ ባሚያ የኑሮ ውድነት ያበሳጨው ህዝብ ለውጥ መፈለጉን አምነው ተቀብለዋል።
As committed Democrats, we pledge to ensure that we have a very smooth transition so that the business
ቁርጠኞች የሆንን ዲሞክራቶች እንደመሆናችን የመንግስት ስራ ሳይደናቀፍ ለመቀጠል ይችል ዘንድ ሽግግሩ በደም መከናወን እንደምናረጋግጥ ቃል እንገባለን። ብሔራዊ አርበኞች ፓርቲ NPP ለሚመጣው መንግስት የሚያስፈልገውን ድጋፍ በመስጠት ኃላፊነት ይወጣል።
በሳቸው በዘንድሮ ምርጫ መሸነፍም ገዢው NPP በፕሬዝዳንት ናና አኩፎ አዶ መሪነት ያሳለፈው የስምንት ዓመታት የስልጣን ዘመን አክትሟል። የኋለኛው የናና አኩፎ አዶ የስልጣን ዘመን ምዕራብ አፍሪካዊቱ ሀገር ከምንጊዜውም የከፋ የኢኮኖሚ ትርምስ ውስጥ የገባችበት እዳዋን ለመክፈል ያልቻለችበት ደረጃም የደረሰችበት ነበር። የቀድሞው ፕሬዝዳንት ማሃማ ደጋፊዎች አክራ በሚገኘው የፓርቲያቸው የዘመቻ ጽህፈት ቤት ደጃፍ ላይ የፓርቲውን አረንጓዴ፣ ነጭና ቀይ ቀለም ያለው ባንዲራ ያውለበለቡ በሆታ ደስታቸውን ገልጸዋል። ላይላ አልሐሳን የማሃማ ደጋፊ ናቸው።
Ghana's green and Ghana's won and we are happy. We are very very happy.
ጋና አረንጓዴ ነች። ጋና አሸንፋለች። ደስ ብሎናል። የተከበሩ ጆን ዳርማኒ ማሃማ በማሸነፋቸው ደስ ብሎናል። ተመልሰው ወደ ስልጣን አይመጡም ብለው ነበር፣ ግን መጥተዋል። ጋና እንዲገነቡልን መጥተዋል። ትምህርት ቤት ያስፈልገናል፣ ሆስፒታል ያስፈልገናል፣ ስራ እንፈልጋለን። አሁን ኢኮኖሚያችን 24 ሰዓት እየተንቀሳቀሰ ነው።
የ66 ዓመቱ ማሃማና ፓርቲያቸው ብሔራዊ ዲሞክራቲክ ኮንግረስ ፓርቲ እንደ አውሮፓውያን የዘመን አቆጣጠር ከ2012 ዓመተ ምህረት እስከ 2017 ጋናን መርቷል። ቀጣዩ የአፍሪካ ነክ ርዕሶች ዘገባ ደግሞ ወደ ናሚቢያ ይወስደናል። የናሚቢያ የመጀመሪያ ሴት ፕሬዝዳንት ሆነው የተመረጡት ኔቱምቦ ናንዲ እንዳይትዋ አስተዳደሩን ሲረከቡ ቅድሚያ ትኩረት ከሚሰጧቸው ጉዳዮች መካከል አንዱ ሰሜኑን ከደቡባዊው አካባቢ የከፈለውን ሬድ ላይን በሚል ስያሜ የሚታወቀውን አጥር ማስወገድ እንደሚሆን አሳውቀዋል። የናሚቢያ የዘመነ ቅኝ አገዛዝ ቅርንት የሆነው ድንበር በሰሜኑና በደቡቡ የሀገሪቱ ክፍሎች መሃል የግብርና ውጤቶች በተለይም ስጋ እንዳይገባ ለመቆጣጠር የታለመ ነው። እንደ አውሮፓውያን የዘመን አቆጣጠር በ1890ዎቹ ዓመታት የቀንድ ከብቶች በሽታ ወረርሽኝ ሲቀሰቀስ ጀርመኖቹ ቅኝ ገዢዎች በሰሜኑና በደቡቡ የሀገሪቱ ክፍሎች መካከል የቀንድ ከብቶች ዝውውር በነጻ ይካሄድ የነበረውን ከለከሉ። ክልከላው በደቡብ አፍሪካ አገዛዝ ዘመንም ጸንቶ የቀጠለ ሲሆን በ1960ዎቹ ዓመታት ያገዛዙ ባለስልጣናት ሰሜኑን ክፍል ከደቡቡ አካባቢ የሚለይ ወደ 1000 ኪሎ ሜትር ገደማ ርዝማኔ ያለው አጥር ሰሩ። በአጥሩ ሰዎች በነጻነት ሊገቡ ሊወጡ ይችላሉ። አትክልት፣ ፍራፍሬና ስጋ የመሳሰሉ የግብርና ውጤቶችን ግን ማስገባት ክልክል ነው። ባለፈው ወር በተካሄደው የምክር ቤት አባላት ምርጫ በሶስተኝነት ያጠናቀቀው ኤአር ንቅናቄ የተባለው የፖለቲካ ፓርቲ በተለምዶ ቀዩ መስመር ተብሎ የሚጠራውን ይህንን አጥር እንዲያፈርስ ለማስገደድ በሀገሪቱ መንግስት ላይ ክስ መስርቷል። መንግስት አጥሩን እስካሁን እንዳለ ማቆየቱ በአብዛኛው በሰሜኑ የሀገሪቱ ክፍል የሚኖሩትንና የሀገሪቱን ሕዝብ አብላጫ ቁጥር የሚይዙትን ጥቁሮቹን ዜጎች በኢኮኖሚ እየጎዳ ነው ብሏል። የኤአር ንቅናቄ ፓርቲ የምክር ቤት አባል ጆርጅ ካምባላ ለቪኦኤ በሰጡት ቃል አጥሩ እንዲወገድ ያዝነው ጥሪ የሰሜን ናሚቢያ መራጮች ድጋፍ ያለው ነው ብለዋል።
ቀይ መስመር አጥርን በሚመለከት ሶስት ጥናቶች ተካሂደዋል። ሶስቱም ጥናቶች ይፈስ የሚል ምክር ሀሳብ ነው ያቀረቡት። ምክንያቱም አንዴ የአጥር ከፈረሰ የግብርናው ዘርፍ ለኢኮኖሚው አሁን የሚያበረክተው አስተዋጽኦ በሶስት እጥፍ ያድጋል።
ናሚቢያ ወደ ውጭ ከምትልካቸው ዋና ዋና ምርቶቿ መካከል አንዱ ስጋ ነው። ዳርፓያን አቆጣጠር በዚህ በ2024 ዓመተ ምህረት መጀመሪያ ወደ ውጪ ከላከቻቸው የስጋ ውጤቶች ውስጥ 42% ወደ አውሮፓ ህብረት ሀገሮች የተላከ ነው። ሆኖም ስጋው በጠቅላላ ከቀዩ መስመር ወይም ከሬድ ላይን አጥር በስተደቡብ ባለው የናሚቢያ አካባቢ የተመረተ ነው። አዲስ ተመራጯ ፕሬዝዳንት ኔቱምቦ ናንዲን ኢንዳይትዋ ባለፈው ሳምንት በአንድ ጋዜጣዊ ጉባኤ ላይ ቪኦኤ ላቀረበላቸው ጥያቄ በሰጡት መልስ አሁን ኤአር ንቅናቄ ፓርቲ የፖለቲካ ነጥብ ለማስቆጠር ብሎ ነው እንጂ ከስድስት ዓመታት በፊት በተካሄደ አገር አቀፍ የመሬት ጉዳይ ጉባኤ ላይ አጥሩ መፍረስ እንዳለበት ስምምነት ተደርጎበታል ብለዋል።
ኢኮኖሚው ላይ አስተዋጽኦ ይኖረዋል። በዚህ ምክንያት መንግስታችን ቀስ በቀስ ስራ ላይ የሚያውለውን እቅድ እያዘጋጀ ነው። እዚያ ደረጃ ቀስ በቀስ ለመድረስ የምንችልበትን እቅድ ጀምረነዋል። ያጋጣሚ ነገር ሆኖ ነው እንጂ ውሳኔው አገራዊ ውሳኔ ነው።
አጥሩ መቼ እንደሚፈርስ አሁን የወጣ የጊዜ ሰሌዳ የለም። በደቡባዊ ናሚቢያ የንግድ እርሻ ባለቤት ገበሬ የሆኑት የቀድሞ ጠቅላይ ሚኒስትር ናሃት አንጉላ የአጥሩ መፍረስ ጉዳይ የሰሜን ናሚቢያ ገበሬዎች አንዳንዴ ከብቶቻቸውን ለግጦሽ ወደ አንጎላ ግዛት ይዘው ስለሚገቡ የተወሳሰበ ነው ይላሉ። አጥሩ የቅኝ አገዛዝ ዘመን ቅሪት ይሁን እንጂ የናሚቢያ የስጋ ሀብት ከበሽታ ነፃ ሆኖ ወደ አውሮፓ ገበያዎች መቅረብ እንዲችል ረድቷል ይላሉ። በሰሜን አካባቢ የቀንድ ከብቶች በሽታ በየጊዜው የሚቀሰቀስ መሆኑንም አንስተዋል።
የተወሳሰበ ጉዳይ ነው። እንደምታውቁት ሰሜናዊ ናሚቢያ ከልክ በላይ ብዛት ያለው ህዝብ ነው የሚኖረው። አንዳንዶቹ ገበሬዎች ከብቶቻቸውን ለግጦሽ እስከ አንጎላ ድረስ መርተው ይሄዳሉ። ስለዚህ ወሰኑን መፈር ከተፈለገ አጥሩን ማፍረስ ነው። ደግሞም ከአንጎላ ጋር የከብቶችን ክትባት በሚመለከት በትብብር መስራት ያስፈልጋል። በየጊዜው መከተባቸውን ማረጋገጥ ያስፈልጋል።
ኤአር ንቅናቄ ፓርቲ አጥሩ እንዲፈርስ ለፍርድ ቤት ያስገባው አቤቱታ እንደ አውሮፓውያን አቆጣጠር ጥር 21 ቀን እንደሚሰማና ችሎቱ 10 ቀን ድረስ እንደሚወስድ ተመልክቷል። ይሁን እንጂ ጉዳዩ የተወሳሰበ ከመሆኑ አኳያ ዳኞች ውሳኔ ለመስጠት በርካታ ወራት ሊወስድባቸው እንደሚችል ነው የሚጠበቀው።